ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥር 17 2015 ዓ.ም ዝግጅታችን ጀመረ። ጥቅምት 13 በአማራ ክልል ሰሜን ሸዋ ዞን ጀውሃ አካባቢ የተቀሰቀሰው በጦር መሳሪያ የታገዘ ግጭት ለበርካቶች ሞት መንስኤ መሆኑ ተገለጸ። የዚህን ዘገባ ዝርዝር በአብይ ርዕስ እናስደምጣችኋለን። የቅዱስ ሲኖዶስ ምልአተ ጉባኤ ዛሬ በሚደረግ የጸሎት ስነስርዓት እንደሚጀመር ተገለጸ። በሌላ በኩል በቤተ ክህነት በር አካባቢ ሲደረግ የነበረው ጥበቃ ወይም የፖሊስ አባላት መነሳታቸውን ቤተ ክርስቲያኒቱ አስታውቃለች። በሌላ በኩል ደግሞ የአዲስ አበባ ፖሊስ ከዚህ ቀደም በየትኛውም የእምነት ወይም የሃይማኖት ቦታ ፖሊስ ጥበቃ ተመድቦ እንደማያደርግ ገልጸው፣ ነገር ግን ስጋት ካለ በማንኛውም ጊዜና በፍጥነት አካባቢውን ጥበቃ እንደሚያደርጉ ገልጸውልናል። የዚህንም ዘገባ ዝርዝር ከዜናው በኋላ እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችንም በምሽቱ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ አብረውናሉ። አበባየሁ ገበያው የዌብና የማህበራዊ ገጽ ፕሮዲውሰራችን ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አብረናችሁን ቆያለን። ዝግጅቶቻችንን እንደዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎችን ወሰዳችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። አቶ በረከት ስምዖን ከእስር ተፈተዋል። በኢትዮጵያ በተለያዩ የመንግስት ከፍተኛ ኃላፊነቶች ላይ ያገለገሉት አቶ በረከት ስምዖን ከአራት ዓመት እስር በኋላ ዛሬ በአመክሮ መለቀቃቸውን ጠበቃቸው አስታውቀዋል። አስቴር ምስጋናው ዝርዝር አላት።
ከማስታወቂያ ሚኒስትርነት ጀምሮ በተለያዩ ከፍተኛ የመንግስትና የፓርቲ ኃላፊነቶች ላይ ያገለገሉት የቀድሞው ከፍተኛ ባለስልጣን አቶ በረከት ስምዖን ከጥረት ኮርፖሬሽን የገንዘብ ብክነት ጋር በተያያዘ ከቀረበባቸው ሶስት ክስ በሁለቱ ጥፋተኛ ተብለው ከተፈረደባቸው ስድስት ዓመት እስራት ውስጥ አራቱን በእስር በማሳለፋቸው ዛሬ እረቡ ጥር 17 2015 ዓ.ም በአመንክሮ መለቀቃቸውን ጠበቃቸው ህይወት ሊላይ ለአሜሪካ ድምጽ ተናግረዋል።
እውነት ነው። ዛሬ አቶ በረከት ስምኦን ከእስር ተለቀዋል። ከባህር ዳር ማረሚያ ቤት በአመክሮ ጊዜያቸውን ጨርሶ መጥተዋል። ስድስት ዓመት ነበር፣ አራት ዓመት ጊዜያቸውን ጨርሶ ወጥተዋል።
አቶ በረከት ስምኦንና የቀድሞ የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ከፍተኛ አመራር የነበሩት አቶ ታደሰ ካሳ ጥረት ኮርፖሬሽንን በኃላፊነት በመሩበት ወቅት ከሁለት ቢሊየን ብር በላይ በማባከን በአማራ ክልል ጠቅላይ ፍርድ ቤት ክስ ተመስርቶባቸው ሲከራከሩ መቆየታቸው ይታወሳል። አቶ በረከት ከቀረቡባቸው ክሶች መካከልም የዳሽን ቢራ የአክሲዮን ሽያጭ አግባብ አለመሆን፣ የዳሽን ቢራ ከእንግሊዙ ዱቬንቱስ ቢቨሬትስ ድርጅት ጋር በተደረገው ስምምነት የገንዘብ ብክነት መከሰት፣ ዱቬንቱስ ለጥረት ኮርፖሬት ማስገባት የነበረበትን ገንዘብ አልገባም የሚሉ ነበሩ። በክልሉ ጠቅላይ አቃቤ ሕግ ክስ አቅራቢነት ጉዳዩን ሲመረምርና ሲያጣራ የቆየው የክልሉ ጠቅላይ ፍርድ ቤት አቶ በረከት ስምኦን በአንደኛና በሁለተኛ ክስ የጥፋተኝነት ውሳኔ ያሳለፈባቸው ሲሆን ሚያዝያ 30 2012 ዓ.ም በሰጠው የቅጣት ውሳኔ በስድስት ዓመት ጽኑ እስራትና በ10,000 ብር እንዲቀጡ መወሰኑ ይታወሳል። አቶ በረከት ከዚህ ቅጣት ላይ እጃቸው ከተያዘበት ከጥር 15 2011 ዓ.ም ጀምሮ በመታሰራቸው ዛሬ ከእስር ተለቀው ከቤተሰቦቻቸው ጋር መቀላቀላቸው ታውቋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በሶስት የአፍሪካ ሀገሮች የአስር ቀናት ጉብኝት ላይ የሚገኙት የዩናይትድ ስቴትስ የገንዘብ ሚኒስትር ጃነት የለን ዛምቢያን ጎብኝተው ወደ ደቡብ አፍሪካ አቅንተዋል። በዚያ ከፕሬዚደንቱ ከሲሪል ራማፎሳ ጋር እንደሚነጋገሩ የሚኒስቴር መስሪያ ቤታቸው አስታውቋል። ሚኒስትር የለን ትናንት በዛምቢያ ባደረጉት ቆይታቸው የሴቶች የቁጠባና የህብረት ስራ ማህበር እንዲሁም አነስተኛ እርሻ ጎብኝተዋል። የገንዘብ ሚኒስትሯ ጉብኝት አላማ አፍሪካ ባለም ላይ በአሁን ወቅት ያለውን የምግብ ጥረት ችግር ለመፍታት የሚረዳ እምቅ አቅም ያላት መሆኗን ለማሳየት መሆኑ ተመልክቷል። ዛሬ ዛምቢያንም ጨምሮ ባለም ዙሪያ ማህበረሰቦች በረሃብና በምግብ ዋስትና እጥረት እየተሰቃዩ ነው ያሉት ሚኒስትሯ በ80 ሀገሮች አጣዳፊ የምግብ እጥረት ላይ ያለው ሰው ቁጥር 345 ሚሊዮን እንደገባ ተናግረዋል። ዛምቢያ ውስጥ ብቻ 2 ሚሊዮን ሰዎች አጣዳፊ የምግብ እጥረት ተደቅኖባቸዋል ሲሉም አክለዋል። በመላው ዓለም የምግብ ዋስትና ችግሩን ያባባሰው ሩሲያ ዩክሬን ላይ የከፈተችው ጦርነት መሆኑን ሚኒስትሯ ተናግረው በሌላ በኩል ዩናይትድ ስቴትስ ለአፍሪካ አጣዳፊ ድጋፍ የሚውል የ2 ቢሊዮን ዶላር ድጋፍ ልትሰጥ ማቀዷን አስታውሰዋል። ዩጋንዳ ውስጥ ቻይና የምታከናውነው የነዳጅ ዘይት ፍለጋ ቁፋሮ መጀመሩንና የምስራቅ አፍሪካዊቱ አገር እንደ አውሮፓውያን አቆጣጠር በ2025 ዓመተ ምህረት ማምረት እንደምትጀምር አንድ ባለስልጣን ትናንት ማክሰኞ በሰጡት መግለጫ ተናገሩ። የዩጋንዳ የኃይልና የማዕድን ልማት ሚኒስቴር ቃል አቀባይ ሶሎሞን ሙዬታ ኪኩቢ በተባለው ወረዳ ኪንግ ፊሸር በሚባል ስፍራ የሚካሄደው የነዳጅ ዘይት ፍለጋው ቁፋሮ ስራ ለገበያ የሚቀርበውን የነዳጅ ምርት በማቅረብ ረገድ ከፍተኛ እመርታ ነው ሲሉ ተናግረዋል። ይሁን እንጂ ፕሮጀክቱ በአካባቢ ጥበቃ ላይ በሚኖረው ተጽዕኖ ምክንያት ከፍተኛ ትችት እየተሰነዘረበት መሆኑ ተመልክቷል። በመስኩ የነዳጅ ዘይት ፍለጋ ስራ ላይ የተሰማራው በምህጻረ ቃሉ ክንክ ተብሎ የሚጠራው አንድ የቻይና ብሔራዊ የባህር ዳርቻ ነዳጅ አሳሽ ኮርፖሬሽን መሆኑ ተመልክቷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍሪካ ውስጥ ወታደራዊ መፈንቅለ መንግስትና የትጥቅ ግጭቶች በመበራከታቸው የተነሳ አብዛኛው የአህጉሪቱ ክፍል ከ10 ዓመታት በፊት ከነበረው ጋር ሲነጻጸር ደህንነቱ፣ ጥበቃውና የዲሞክራሲ ደረጃው ያነሰ ሆኖ ተገኝቷል ሲል ዛሬ በአፍሪካ አስተዳደር ዙሪያ ይፋ የተደረገ አንድ ሪፖርት አስታወቀ። ሞ ኢብራሂም ፋውንዴሽን የተሰኘው ተቋም ያወጣው የአስተዳደር መረጃ ጠቋሚ ሪፖርት እንደ አውሮፓውያን አቆጣጠር ከ2012 ዓ.ም ጀምሮ 23 የተሳኩና የከሸፉ መፈንቅለ መንግስቶች መካሄዳቸውን አመልክቶ በዲሞክራሲ ወደ ኋላ መመለስ ላለፉት 10 ዓመታት በአፍሪካ የታየውን መሻሻል ሊቀለብሰው እንደሚችል ገልጿል። ሱዳን ውስጥ የተወለዱትና ሀብታቸውን በአፍሪካ ዲሞክራሲን ለማስፋፋትና የፖለቲካ ተጠያቂነትን ለማስፈን የሚጠቀሙበት እንግሊዛዊው ቢሊዮኔር ሞ ኢብራሂም በ80ዎቹ ዓመታት የተለመደ የነበረው መፈንቅለ መንግስት በአንዳንድ የአፍሪካ ክፍሎች እንደገና ፋሽን የሆነ ይመስላል ብለዋል። ሪፖርቱ አክሎ የጸጥታ ችግሮችም በሀገሪቱ መስፋፋታቸውን ገልጾ ባለፉት 10 ዓመታት 70% የሚሆኑ አፍሪካውያን በሀገራቸው ደህንነትና የህግ የበላይነት መቀነሱን ተመልክተዋል ብሏል። በዚህ ጥቆማ መሰረትም ከ30 በላይ ሀገሮች በዚህ ምድብ ደረጃቸው ማሽቆልቆሉም ተጠቅሷል። በዚህ መሰረት ሱዳን በመጨረሻ ደረጃ ላይ ስትቀመጥ፣ ሶማሊያ፣ ኤርትራ፣ ኮንጎ፣ ሱዳን፣ መካከለኛው አፍሪካ ሪፐብሊክ፣ ካሜሩን፣ ቡሩንዲ፣ ሊቢያና ኢኳቶሪያል ጊኒም ተከትለዋታል። የኮቪድ-19 ወረርሽኝ ከጀመረበት ጊዜ አንስቶ መንግስት በሲቪሎች ላይ የሚያደርሰው ጥቃትና የፖለቲካ አለመረጋጋት በመላ አፍሪካ መጨመሩን ያመለከተው ሪፖርት መንግስታት የተለያዩ ክልከላዎችን የሰዎችን ድምጽ ለማፈን እየተጠቀሙባቸው ነው ብለዋል። ሞ ኢብራሂም መረጃ ጠቋሚው ሪፖርት በአንዳንድ የኢኮኖሚ የትምህርትና የጾታ ፍትሐዊነት ዙሪያ መሻሻሎች መታየታቸውን አመልክቷል ያሉ ሲሆን ሪፖርቱ እንደ አውሮፓውያን አቆጣጠር እስከ 2021 መጨረሻ ያሉ መረጃዎች ላይ ብቻ መሰረት ተደርጎ የተሰራ በመሆኑ ዓለም አቀፉ የኮቪድ-19 ወረርሽኝ ያሳደረውን ሙሉ ተጽዕኖ ከግምት ውስጥ አለማስገባቱ ተመልክቷል። የዩክሬን ጦርነትን በተመለከተ ዜና፣ ዩናይትድ ስቴትስ እና ጀርመን ዩክሬን አንድ ዓመት ሊሞላው የተቃረበውን የሩሲያ ወረራ የምትመክትበትን አቅም እንድታሳድግ ለማስቻል እጅግ ዘመናዊ የሆኑ የውጊያ ታንኮችን በማስታጠቅ እቅዳቸው የገፉበት መሆኑን አስታውቀዋል። የጀርመን ቻንስለር ኦላፍ ሾልስ ቃል አቀባይ ዛሬ ረቡዕ በሰጡት መግለጫ በርሊን 14 የሚሆኑ ሌፐርድ 2 የተባሉ ታንኮችን ለኪቭ በመስጠት ከፍተኛና ዘመናዊ ታንኮችን የታጠቁ 2 የዩክሬን ብርጌዶችን በመመስረት የመጀመሪያውን እርምጃ እንደሚወስዱ አስታውቀዋል። የቃል አቀባዩ መግለጫ እንዳመለከተው ታንኮቹ የሚመጡት በቀጥታ ከጀርመን የጦር ግምጃ ቤት ነው። የዩክሬን ወታደሮች ጀርመን ውስጥ ስልጠና የሚወስዱ ሲሆን ተጨማሪ የሎጂስቲክስ እና የተተኳሽ መሳሪያዎች እንደሚበረከትላቸው መግለጫው አመልክቷል። ኦላፍ ሾልስ ውሳኔውን ለጀርመን ምክር ቤት ዛሬ ረፋዱ ላይ ይፋ ያደርጋሉ ተብሎ ሲጠበቅ እንደነበረም ተገልጿል። የጀርመን ውሳኔ የተሰማው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደር ኤምአይ ኤብራም የተባሉ ታንኮችን ለዩክሬን እንደሚሰጡ ያስታውቃሉ ተብሎ ይጠበቅ ከነበረው ሰዓታት በፊት መሆኑ ተመልክቷል። ውሳኔው ለመጀመሪያ ጊዜ የተዘገበው ትናንት ማክሰኞ በዎል ስትሪት ጆርናል ጋዜጣ ላይ ሲሆን የሌፐርድ 2 ታንኮችን አስመልክቶ ከጀርመን ጋር በተደረሰበት የዲፕሎማሲ መግባባት መሆኑ ተነግሯል። የዩናይትድ ስቴትስ የዜና ምንጮች እንደዘገቡት የዩናይትድ ስቴትስ አስተዳደር 30 የሚሆኑ ዘመናዊ ታንኮችን ወደ ዩክሬን ግንባር ለመላክ እያሰበ እንደሆነ ተመልክቷል። የዩናይትድ ስቴትስ ባለስልጣናትም ትናንት ማክሰኞ ለቪኦኤ እንደተናገሩት ምንም እንኳን ተጨማሪ ጊዜ ሊጠይቅ ቢችልም ዋይት ሀውስ ለዩክሬን የሚያስፈልጉ ተጨማሪ ታንኮችን የመስደድ እቅዱን በማጠናቀቅ ላይ እንደሚገኝ ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ጥር 17 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። መከታተል ብቻ አይደለም፣ አስተያየቶቻችሁን አካፍሉን። ጥቆማም ሲኖራችሁ horn@voanews.com የኢሜይል አድራሻችንን ተጠቅሙ። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ኢንስታግራም፣ ዩቲዩብም አለን። በሁሉም መረጃዎቻችንን እናደርሳችኋለን። አሁን ለዕለቱ ወደ ያዝነው የአብይ ርዕስ ዘገባችንን ውሰዳችሁ። በአብይ ርዕስ ዘገባችን ባለፈው ቅዳሜ ጥር 13 በአማራ ክልል ሰሜን ሸዋ ዞን ጀውሃ አካባቢ በተቀሰቀሰው ግጭት ከሰሜን ሸዋም ከኦሮሞ ብሔረሰብም ብዙ ሕይወት መጥፋቱንና ሰፊ ጉዳት መድረሱ ተገልጿል። የክልሉ መንግስት የአማራ ክልል መንግስት ዛሬ ባወጣው መግለጫ ጸረ ሰላም ሲል የጠራቸው ታጣቂዎች በክልሉ ልዩ ኃይልና ፌዴራል ፖሊስ ላይ ጥቃት ፈጽመው ጉዳት አድርሰዋል ብሏል። መግለጫው ጥቃት አድራሾች በሰሜን ሸዋ ዞን በኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ ወረዳዎችና ቀበሌዎች ውስጥ በሚኖሩ ሰላማዊ ሰዎች ላይ ጥቃት ማድረሳቸውን አመልክቷል። በከባድ መሳሪያ የታገዘ ነው በተባለው በዚህ ጥቃት የንብረት ጉዳት መድረሱን ከአካባቢዎቹ የሚወጡ መረጃዎች ጠቁመዋል። መስፍን አራጌ የዘገባውን ዝርዝር ያሰማናል።
የአማራ ብሔራዊ ክልላዊ መንግስት ዛሬ ጥር 17 2015 ዓ.ም ባወጣው መግለጫ በጸረ ሰላም ኃይሎች አማካኝነት ጥር 13 2015 ዓ.ም ከቀኑ 9 ሰዓት አካባቢ ጀምሮ በሰሜን ሸዋ ዞን የፍራታና ግድም ወረዳ ጀዋሃ ቀበሌ በሚገኙ የአማራ ልዩ ኃይል ፖሊስና በፌዴራል ፖሊስ አባላቶች ላይ ጥቃት መፈጸሙን አረጋግጦ ይህም የጥፋት ኃይሎች በክልሉ ሕዝብ ላይ የደቀኑት የጥፋት መጠን ለከት አልባነቱን ያረጋግጣል ብሏል። መግለጫው ጸረ ሰላም ሲል የገለጸ ቸው የታጠቁ ኃይሎች በአማራ ክልል ሰሜን ሸዋ ዞን እና ኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ ወረዳዎች ውስጥ በሚገኙ ቀበሌዎች ላይ ጥቃት በመፈጸም በሰው ሕይወትና ንብረት ላይ ከፍተኛ ጉዳት ስለማድረሳቸውና እያደረሱ ስለመሆናቸውም አብራርቷል። በተለይም ይላል መግለጫው በኤፍራታ ግድም፣ አጣዬ፣ ሰንበቴ፣ ጀዋሃና ሸዋሮቢት አቅራቢያ የታጠቁ ኃይሎች የፈጸሟቸው ጥቃቶች የብሔር መልክ ያለው እንዲመስል በማድረግ በሁለቱ ዞኖች ሕዝብ መካከል የብሔር ግጭት ለማስነሳት ተደጋጋሚ የጥፋት ሙከራዎች ችን እየፈጸሙ ይገኛሉ። መግለጫው ጸረ ሰላም ሲል ይፈረጃቸው ኃይሎች የከፈቱትን ጥቃት መንግስት በአጭር ጊዜ ውስጥ ለመቆጣጠርና ጥፋተኞችን በሕግ ቁጥጥር ስር ለማዋል የሀገር መከላከያ ሰራዊት፣ የፌደራል ፖሊስና የአማራ ልዩ ኃይል ፖሊሶችን ወደ ስፍራዎቹ በማሰማራት እየሰራ መሆኑን ገልጿል። መግለጫው የጥፋት ኃይሎች ያላቸው አካላት ማን እንደሆኑና ተሰነዘረ ባለው መጠነ ሰፊ ጥቃት ስለደረሰው ጉዳት በአሃዝ ያስደገፈው መረጃ ባይኖርም የሕግ የበላይነትን ስለማረጋገጥ፣ አጥፊዎችንም ለሕግ ስለማቅረብና ስለ ሌሎች ዝርዝር ጉዳዮች ተገቢ ባለው ወቅት መረጃ እንደሚሰጥ አረጋግጧል። ባለፉት 5 ዓመታት አጣዬ ከተማና አካባቢዋ ከ10 ጊዜ ያላነሰ ጥቃትና ቃጠሎ ደርሶባታል ይላሉ የአካባቢው ነዋሪዎች።
መንግስት ምንድን እየሰራ እንደሆነ ለእኛ ግራ ገብቶናል። ከላይ ያሉ አመራሮች ሲመጡ እርስ በርስ ይላሉ። እርስ በርስ የከተማው ሰው ግጦሽ የለው፣ ውሃ የለው፣ ሳር የለው፣ ሰቅሎ ነው የሚያድረው። እኛ እኮ ግራ የገባ ነገር ነው። መንግስት ለምን ያታልለናል? ከማን እርስ በርሱ በምንድን ነው የምንገናኘው? ገጠሮችስ በግጦሽ ሊባል ይችላል።
ስለደረሰው ጉዳት እንዲያስረዱን በእጅ የስልክ መስመራቸው ላይ ያገኘናቸው በኦሮሞ ብሔረሰብ አስተዳደር ዞን የጅሌ ጥሙጋ ወረዳ ዋና አስተዳዳሪ መሐመድ ሻሊ አጣዳፊ ስራ ላይ መሆናቸውን ጠቅሰው ቆየት ብለን እንድንደውል በነገሩን መሰረት መልሰን ደጋግመን ብንደውልላቸውም ስልካቸው ሊነሳልን አልቻለም። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ ከትናንት በስቲያ ለጣቢያችን በሰጡት መግለጫ የግጭቱ መንስኤና የደረሰው ጉዳት በምርመራ ላይ መሆኑን ጠቅሰው የተኩስ ልውጡ ግን በአካባቢው አርሶ አደርና በክልሉ ልዩ ኃይል መካከል እንደሆነ ገልጸው ነበር።
ችግሩ መጀመሪያ ጀዋ ላይ ነው የተፈጠረው። ግጭቱ መንስኤ ምንድን ነው? ምን ጉዳት ደረሰ? የሚል ጉዳዮችን ለመገምገም ጊዜ የሚፈልግ ነው የሚሆነው። አሁን ግን ግጭቱን ለመቆጣጠር፣ ችግሩ ደግሞ ወደ ሌላ አካባቢ እንዳይስፋፋ እየሰራ ነው ያለ ነው።
ክቡር ዋና አስተዳዳሪ፣ ግጭቱ በማና ማን መካከል ነው አሁን ተፈጠረ የሚባለው?
ግጭቱ ያለው በጸጥታ መዋቅርና ከህዝቡ በተፈጠረ ነው። እንዳልኩ ጊዜ አግኝተን ዝርዝር ሁኔታዎችን አልገመገምንም። ምክንያቶቹን በደንብ የተሟላ መረጃ ለማግኘት አሁን ተኩስ የማቆም ስራ ላይ ነው እየሰራን ያለ ነው። እሱን ወደፊት ገምግመን ምክንያቱንም የምናሳውቅ ነው የሚሆነው። አሁን ላይ የተሟላ መረጃ ለመስጠት ይቸገራል።
ጦርነቱን ሽሽት ከሸዋሮቢት ተፈናቅለው ጫካ ውስጥ እንዳደሩ የሚናገሩ አንድ አስተያየት ሰጪ የተደራጀና ከባድ መሳሪያ ታጥቋል ያሉት ኃይል ወደ አካባቢያቸው በመዝለቅ ከፍተኛ ጥፋት ስለማድረሱ ይናገራሉ።
አሁንም ሬሳ እየለቀምን ነው። እንግዲህ አሁን ተነጋ 14 አስገብተናል። ገበሬዎች ወደ ጣቢያ ዘመድ እንዲወስዳቸው፣ ያው ደግሞ የቀረውን እየለቀምን ነው። ገና
በጣም አስቸጋሪ ነው። እንደዚህ ልዩ ኃይል ሸዋሮቢት ላይ 32 ነው የተቀበረ። ትናንት ወዲያ መሰለኝ ቀኑን አልቆጠርኩትም። ብቻ ማርያም 4 ተቀበረ። ፌዴራል ዙጢ ላይ ገብርኤል ተቀበረ በስካቫተር። ያው አይታችሁ ሊሆን ይችላል። ከባድ መሳሪያ ሞርተር፣ ዲሽቃ በብሬን እንደዚህ እየተዋገ እየወጉን እንዴት እናርግ? የማይተኮስ ነገር እኮ የለም። እንዴት እናርግ ታዲያ? እንዴት? ዙጢንም አቃጥለውታል። አገር የለም። ዞሮ
ዙጢ በሰሜን ሸዋ ስር ነው ያለው።
ከሸዋሮቢት 05 ቀበሌ የምትባል የሸዋሮቢት ነች ግዛቷ። ትምህርት ቤት ተቃጥሏል፣ ተዘርፏል፣ ተጭኗል። ልጅ ምናምን አሁን ከሸዋሮቢት ወጥቶ የለም። አሁን ገና ያው አንዳንድ ሰው ነው እንጂ ያለው የለም። ከተማ ውስጥ አርማ በር ወረዳ ነው እንዳለ ህዝቡ ያደረው።
እርሶ ቤተሰቦን ይዘው ነው የወጡት? አሁን
እነሱ የት እንዳሉ አላውቅም። አሁን የሰው ልጅ የትም ነው ወንጫካ ውስጥ ያለው የትም አስከሬ ነው የሚለው ሁሉ።
የሸዋሮቢት ከተማ ከንቲባ ተስፋዬ መንግስቴ ዛሬ ሰራዊት ወደ አካባቢው መግባቱን ተከትሎ አንጻራዊ ሰላም መስፈኑንና ከቀያቸው ወጥቶ የነበሩ የከተማ ነዋሪዎች መመለስ መጀመራቸውን አመልክተው አሁንም ግን አካባቢው ላይ ውጥረት እንዳለ ገልጸዋል።
አካባቢያችን ላይ የተጨናነቀ ነገር ነው ያለው። ብዙም የተረጋጋ ነገር የለም። አሁን የጥይት ተኩስ የተለያዩ ነገሮች ቆሟል። ለጊዜው ሰዓትን መሰረት አድርገው ነው እኛ ወደዚህ ወደ ከተማችን መግባት የፈለጉትና አሁን ከሰዓት መልስ ነው ብዙ ጊዜ እነሱ አካባቢ ላይ ከተማ ላይ ማጥቃት ማቃጠል የሚፈልጉት። ብዙ ጉዳት ደርሷል። ቃጠሎች አሉ። ትምህርት ቤት ተቃጥሏል። ቀበሌ ተቃጥሏል። አሁን ትክክለኛውን ነገር ለማወቅ ገና የሚጣሩ ነገሮች አሉ። ለጊዜው መከላከያ ገብቷል። አሁን ግን መከላከያ የተለያየ ነገር ሲገባ ራሳቸውን ይቀይራሉ፣ ይጠፋሉ።
ትናንት በስልክ ያገኘኋቸው በኦሮሞ ብሔረሰብ ዞን የሰንበቴ ከተማ አስተዳደር ነዋሪ በበኩላቸው ይህን ነበር ያሉት።
ያው ተኩስ አለ፣ ረብሻ አለ። ከጠዋት ጀምሮ እስካሁን ያው ረብሻ ላይ ነው ያለን።
ቤት ውስጥ ናችሁ እናንተ ያላችሁት?
ቤት ውስጥ ሆነን ያለን። ተኩስ ግን በጣም አለ።
ተኩሱ በማንና በማን መካከል ይሆን የሚካሄድ?
ያው ሸኔ ምናምን እያሉ ያወራሉ። ሸኔ ግን የሚባል ነገር የለም። እኛ ጋር ምንም አይነት ሸኔ የለም።
ምክንያቱ ምን እንደሆነ ይታወቅ ይሆን?
በቀደም እዛ ጀዋሃ አካባቢ ረብሻ ተነስቶ ነበረ። በዛ የተነሳ ጦስ ነው የደረሰ።
የጀዋሃው ምንድን ነበረ ችግሩ?
ትክክለኛ መረጃ ግን ምንም የለንም እስካሁን።
የሰንበቴ ከተማ ኗሪ የሆነው ሌላ አስተያየት ሰጭ ደግሞ ለበርካቶች ሞት ምክንያት የሆነው ጥቃት መነሻው ግልጽ እንዳልሆነ ጠቁመዋል።
እውነቱን ለመናገር አነሳሱን በተጨባጭ ይሄ ነው ለማለት አልችልም። ወሬው 2-3 አይነት ነው እውነተኛው ነገር ለመናገር እኔ ቤቴ ነበርኩኝ። ያው ከሰው ላይ የሰማሁትን ነው የምነግርህ። እቤት ልክ እኔም ገበያ ሂጄ ነበር። ወደ ሸዋሮቢት ደረስ ስል ሲተኮስ ሰማሁኝ። አካባቢውን ለመቃኘት ስሞክር ከዛም እያለ ተፋፋመ። በጣም መጨረሻ ላይ ያው ምሽቱ ገላገላቸው። በእርግጥ እልቂትም ተፈጽሟል። በጣም የሚያሳዝን አሟሟት ነው። እኔ አይገባኝም ይሄን ነገር። አሁን መንግስት እጁን አስገብቶ ቢያየው። አሁን ህብረተሰቡም በጣም እየተጎዳ ነው ያለው፣ ከሁሉም ወገን ያለው በቃ ግራ መጋባት፣ ምን እየሆነ ነው ያለው፣ ምን እየተፈጠረ ነው ያለው የሚል በጣም ከፍተኛ የሆነ ስጋት ይዞናል ሁላችንም።
ዛሬ የተኩስ ልውጥ የነበረባቸው አካባቢዎች ላይ አንጻራዊ መረጋጋት ቢፈጠርም ወደ አዲስ አበባም ይሁን ወደ ደሴ የሚደረጉ ጉዞዎች እንደተዘጉ መሆኑን ከስፍራው የደረሰን መረጃ ያመለክታል። በአማራ ክልል ሰሜን ሸዋንና ኦሮሞ ብሔረሰብ ዞኖችን በሚያጎራብቱ አካባቢዎች ከቅርብ ዓመታት ወዲህ ተደጋግሞ በሚቀሰቀሱ ግጭቶች የሰዎች ሞትና አካል ጉዳት፣ መፈናቀልና የንብረት ውድመት መድረሱ ይታወሳል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባችን ስናልፍ ሰሞኑን ተሰጠ በተባለው የጳጳሳት ሹመት ጉዳይ ላይ ዛሬ ተወያይቶ ውሳኔ ያሳልፋል የተባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ዛሬ እንደሚጀመር ተገልጿል። በሌላ በኩል በቤተ ክህነት በርና አካባቢው ላይ ጥበቃ ላይ የነበሩ ያሏቸው የፖሊስ አባላት መነሳታቸውን የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክ ሀገረ ስብከት ሊቀ ጳጳስ አቡነ ጴጥሮስ ገልጸው መንግስት ጸጥታ እንዲያስከብር ጠይቀዋል። ይሁን እንጂ እስካሁን የፖሊስ ኃይል በየትኛውም የሃይማኖት ተቋም ላይ ተመድቦ የሚጠብቅበት አሰራር የለም ሲሉ ለአሜሪካ ድምጽ የገለጹት የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ስጋት መኖሩን የሚጠቁም መረጃ ከደረሳቸው ግን ወንጀልን ከመከላከል ተግባራቸው ጋር አቀናጅተው እንደሚይዙት ተናግረዋል። ኬኔዲ አባተ ዝርዝር አለው።
የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ለቤተ ክርስቲያኗ መገናኛ ብዙሃን አገልግሎት ትናንት በሰጡት መግለጫ ከጉባኤው በፊት የሚደረገው ጸሎት በዛሬው ዕለት ከአስር ሰዓት ጀምሮ እንደሚከናወን ተናግረዋል።
ያው ሁልጊዜ በሚደረገው የቅዱስ ሲኖዶስ ስብሰባ ሲጀመር በጸሎት መጀመር ስላለበት ነገ ማታ ከአስር ሰዓት ጀምሮ የጸሎት ፕሮግራም አለ። ይሄ ብፁዓን ሊቃነ ጳጳሳትን ብቻ የሚመለከት ነው እና ሌሎች ምናልባት የመምሪያ ኃላፊዎች ይሆናል እንጂ ሌላ የለም። ብፁዓን ሊቃነ ጳጳሳት ግን ነገ ልክ ከአስር ሰዓት መንበረ ፓትርያርክ ቅድስተ ቅዱሳን ማርያም፣ ያው ሁልጊዜ በሚደረግበት ማለት አደራ እንላለን።
አብዛኛው የጉባኤው ተሳታፊዎች መገኘታቸውም ነው የተገለጸው። በሌላ በኩል የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በቤተ ክህነት በርና አካባቢው ላይ በጥበቃ ላይ ነበሩ ያሏቸው የፖሊስ አባላት መነሳታቸውን ገልጸው መንግስት ጸጥታ የማስከበር ስራውን እንዲቀጥል ሲሉ ጠይቀዋል።
እስካሁን ድረስ እንደምናየው በዚህ በበሩም በእያንዳንዱ አካባቢ የፖሊስ ጥበቃዎች ነበሩ። አሁን ግን ከዛሬ ጀምሮ በምን እንደተሆነ አይታወቅም፣ እነዚህ ፖሊሶች ተነስተዋል ከየቦታው። ይሄ መንግስትንም የሚመለከት ስለሆነ በየትኛውም ቦታ ጸጥታን ማስጠበቅ የመንግስት ግዴታም ኃላፊነትም ስለሆነ እንደገና በዚህ አጋጣሚ ጸጥታ እንድታስከብሩ በቤተክርስቲያን ስም እንጠይቃለን። ይሄ የመንግስት ስራ ነው፣ የእኛ ስራ አይደለም። እኛ ወታደር የለንም፣ ፖሊስ የለንም። እኛ መስቀላችን ብቻ ነው ያለን። ይሄንን እናንተ ግን ህዝብን ማስጠበቅና ጸጥታን ማስጠበቅ የመንግስት ኃላፊነት ስለሆነ በተለይም የአዲስ አበባ ፖሊስ እና ፌዴራል ፖሊስ በየቦታውም ያላችሁ የፖሊስ አባላት፣ የጸጥታ አባላት ይሄንን ነገር እንድታስጠብቁ በቤተ ክርስቲያን ስም አደራ እንላለን።
የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ደግሞ መንግስት ተቋምን ከመጠበቅ ኃላፊነቱ ሊሸሽ አይገባም ብለዋል።
መንግስት ኃላፊነት አለበት። ተቋምን የመጠበቅ ኃላፊነት የመንግስት ነው። ከዚህ መቼውንም መሸሽ አይቻልም። ህግ ስለሆነ፣ ስርዓት ስለሆነ በዛሬው ዕለት ያየነውም የሰማነውም ነገር ቢኖር በሙሉ ጥበቃ ያደርጉ የነበሩ ሁሉ፣ ሲተባበሩን የነበሩ ሁሉ በቃ ተዋቸው ተብሎ አዛዡ ማን እንደሆነ በማናውቀው ሂደዋል። ይሄ ማለት ችግር ቢፈጠር እንደፈለገ ይሁኑ የሚል የሚያስመስል ስለሆነ ወደ ቀደመ ክብሯ ቤተክርስቲያኒቷን በመጠበቅና በማስተበቅ ሰላሙን በማስፈን መንግስት ኃላፊነቱን እንዲወጣ ዛሬም ደግመን በቅድስት ቤተክርስቲያን ስም እንጠይቃለን።
በጽዋን አባቶች ከጸጥታ ጥበቃ ጋር በተያያዘ ያቀረቡትን ቅሬታ በተመለከተ ምላሽ የጠየቅናቸው የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ተከታዩም ብለዋል።
እንግዲህ እኛም መግለጫው ስንሰማ ሁለት ለመናገር ግርታ ፈጥሮብናል። ለምንድን ነው ግርታ የፈጠረብን? የትኛውም የሃይማኖት ተቋም ላይ የፖሊስ ኃይል ተመድቦ መሳሪያ ይዞ የሚጠብቅበት አግባብ ከአሁን በፊት የለም እንደሚታወቀው። ይህ ምዕመናኑ መበት ሰው ይገነዘባል ብዬ አስባለሁኝ። ይሄ ማለት ግን ምንድን ነው የወንጀል መከላከል ስራዎች ስራችንን አንሰራም ማለት አይደለም። ጥራትን መነሻ አድርገን ሰፊ ጥበቃ እናደርጋለን። እንደሚታወቀው የጥምቀት በዓል አከባበር ጋር በተገናኘ ከሃይማኖት አባቶች ጋር ጥብቅ የሆነ የስራ ትስስር ነበረን። ከበዓሉ ጋር በተገናኘ ጥምቀትንም በሰላም አክብረነዋል። የሃይማኖት አባቶችም በዚህ እውቅና ሰጥተውናል። ከዚህ ባሻገር ግን ቤተ ክህነቱን የሚሆን ቤተ ክርስቲያኑን ወይንም ደግሞ ሌሎች ሃይማኖት ተቋማትን ፖሊስ በቋሚነት መሳሪያ ሲዞ ያስጠበቀበት እንትን የለም፣ እስከዛሬም የለም። ስለዚህ አሁንም ቢሆን ሁሉም እንዲገነዘብልን፣ ብዙሃን አባቶቻችንም እንዲገነዘቡልን የሚፈልገው ነገር ቢኖር ምንድን ነው መደበኛ የወንጀል መከላከል ስራችንን እንሰራለን። አሁንም ትህትናት የምጠይቀው ምንድን ነው አባቶቻችንን ስጋቶች ካሉ በአካባቢ ላይ መጠበቅ የሚገባው ነገር ካለ መረጃዎች ይስጡንና የራሳችንን አክለንበት ካላፊዎች ጋር ተነጋግረን ስራዎች ይሰራሉ። ከዛ ባሻገር ግን አሁንም በመደበኛነት ስራዎች እየተሰሩ መሆኑን እንደውም እዛ አካባቢ ላይ ያው የከተማውን መሀል ስለሆነ እንደምታውቁት ጠንካራ ጥበቃ ነው የምናደርገው። ጥበቃው በሲቪልም ጭምር ነው፣ በተሽከርካሪም ጥበቃ እናደርጋለን። በርከት ያሉ የወንጀል መከላከል አባላትም በግፍ ፓትሮል እያደረጉ አካባቢ ይቃኛሉ።
ይህን ጉዳይ በተመለከተ ከቤተ ክርስቲያኗ አባቶች ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ ለጊዜው አልተሳካልንም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሕገ ወጥ መንገድ ተፈጸመ ካለችው የጳጳሳት ሹመት ጋር በተያያዘ የተከሰተ የተለየ የጸጥታ ስጋት መኖሩን ጠቅሳ ፖሊስ ጥበቃ እንዲያደርግ ያነሳችው ጥያቄ ያለ እንደሆነ የጠየቅናቸው ምክትል ኮማንደር ማርቆስ ታደሰ ምላሽ ሰጥተውናል።
ከአሁን በፊት በዚህ አይነት ጥያቄ አልተጠየቅንም። ፖሊስ ይጠብቀን እንደዚህ ስጋት አለን የሚል ነገር የለም። ከዚህ በኋላ ግን በሁሉም ቦታዎች ላይ ፓትሮል እናደርጋለን፣ ቁጥጥር እናደርጋለን። መረጃዎች ካሉ መረጃውን ቶሎ ቶሎ ለፖሊስ በመስጠት እኛ ከምንሰራው ስራ ጋር አዋህደን ምን አይነት የወንጀል መከላከል ስራ መሰራት ይኖርበታል እዛ ቦታ ላይ የሚለውን ነገር በኃላፊዎችም ጭምር ተጠንቶ የሚወሰን ነው የሚሆነው። ሌሎች የጸጥታ ስጋት የሆኑ ችግሮች ግን ካሉ ግዴታችንም ስለሆነ የተቀበልነው ኃላፊነት ስለሆነ እሱም በተገቢያው ለመሰጠም ሁሌም በማንኛውም ሁኔታ ዝግጁ መሆናችንን ለማረጋገጥ ወጣል።
ባለፈው እሁድ ጥር 14 2015 ዓ.ም ቤተ ክርስቲያን ሕገ ወጥ ያለችውን የጳጳሳት ሹመት ተከትሎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ ከመጥራት በተጨማሪ መንግስት ክስተቱ በአገር ላይ ጭምር የሚያስከትለውን ጉዳት ተመልክቶ ሕጋዊ ኃላፊነቱን እንዲወጣ ሲሉ ጥሪ ማቅረባቸው የሚታወስ ነው። በወሊሶ የተካሄደውን ሹመት ካስተባበሩት የኮሚቴው አባላት መካከል አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ በበኩላቸው ሰኞ ዕለት ለአሜሪካ ድምጽ በሰጡት አስተያየት አካሄዳችን ህግን የተከተለ ነው፣ እርምጃውም ተገቢ ነው ብለዋል። ይሁን እንጂ ድርጊቱ ከተፈጸመበት ጊዜ ጀምሮ የተለያዩ የቤተ ክርስቲያኗ ሀገረ ስብከቶችና ሌሎች ክፍሎች ተቃውሞ እያሰሙ ይገኛሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባችን እንወስዳችኋለን። የኢትዮጵያን የትምህርት ፖሊሲ የተመለከተ ዘገባ ነው። ላለፉት 28 ዓመታት ሲሰራበት የቆየውን የትምህርት ፖሊሲ ለመቀየር አዲስ ረቂቅ መዘጋጀቱ ተሰምቷል። ረቂቁ ከጸደቀ አዲሱ ፖሊሲ እስከ 10ኛ ክፍል የነበረውን የሁለተኛ ደረጃ ትምህርት ወደ 12ኛ ክፍል እንደሚመልሰው ተነግሯል። ተማሪዎች ቢያንስ 3 ቋንቋዎችን እንዲማሩ እንደሚደረግም ረቂቁ ያሳያል። የባለሙያዎቹን ትችትና አስተያየት አካቶ ገብረ ሚካኤል ገብረ መድን ተከታዩን ዘገባ አሰናድቷል።
በኢትዮጵያ በደርግ መንግስት የነበረው የትምህርት ፖሊሲ የተቀየረው በ1986 ዓ.ም ነበር። ከዛም ለ28 ዓመታት በስራ ላይ ውሏል። አሁን ደግሞ ነባሩን የትምህርትና ስልጠና ፖሊሲ በአዲስ ለመተካት ረቂቅ የፖሊሲ ሰነድ ተዘጋጅቶ ለባለ ድርሻ አካላት ለውይይት ቀርቧል። የውይይት መድረኩን በንግግር የከፈቱት ፕሮፌሰር ብርሃኑ ነጋ አዲሱ ፖሊሲ በስራ ላይ ያለው ፖሊሲ ያጋጠሙትን ችግሮችና ክፍተቶችን ይፈታል ካሉ በኋላ ፖሊሲው መሰረታዊ ለውጥ ሊያመጡ የሚችሉ ጉዳዮች እንደተካተቱበት ገልጿል።
ዋና ዋና ጉዳዮችና አቅጣጫዎች ለምሳሌ የትምህርትና ስልጠና የብቃት ማጠፍ፣ የትምህርትና ስልጠና እርከን፣ የትምህርትና ስልጠና ቋንቋ፣ የነጻና የግዴታ ትምህርት፣ የትምህርትና ስልጠና ስርዓተ ትምህርት፣ የመምህራን የአሰልጣኞችና የትምህርትና ስልጠና አመራሮች ደረጃ፣ የምርምር ቴክኖሎጂ ሽግግርና የማህበረሰብ አገልግሎት፣ የትምህርትና ስልጠና ፋይናንስ፣ የትምህርትና ስልጠና ምዘና ስርዓት ወዘተ ከሞላ ጎደል ከፖሊሲ አንጻር በአገራችን የትምህርት ስርዓት ውስጥ መሰረታዊ ለውጥ ያመጣሉ ብለን ያመንባቸውን አንኳር ጉዳዮች በዚህ ፖሊሲ ውስጥ እንዲካተቱ ተደርጓል።
አዲሱ የትምህርትና ስልጠና ፖሊሲ መሰረታዊ ለውጥ ካደረገባቸው ጉዳዮች አንዱ የትምህርት እርከኑ እንደሆነ በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ ይገልጻሉ።
ከዚህ በፊት የነበረው የትምህርት እርከን 4-4-2-2 በሚል ነው የተዋቀረው። አዲሱ የትምህርት ፖሊሲ ረቂቅ ላይ በቀረበው መሰረት ወደ 6-2-4 በሚል ነው። የአንደኛ ደረጃ ትምህርት ብሎ ከአንደኛ እስከ ስድስተኛ ክፍል የሚሰጥ ነው። ከዛ መካከለኛ ደረጃ ደግሞ 7-8 አለ። ሁለተኛ ደረጃ ከ9-12 ሆኖ ተደራጅቷል። በአሁኑ በአዲሱ
የወራቤ ዩኒቨርሲቲ ፕሬዚደንት ዶክተር ቶፊቅ ጀማልም በጥንካሬ ያዩዋቸውን ነጥቦች ያነሳሉ።
ከአስረኛ ክፍል ነበር ተማሪዎች የሚፈተኑት። የአግባብ እንዳልሆነ እዚህ ላይ በደንብ የተመላከተ ነው። ተማሪዎች 12ኛ ክፍል ተፈትኖ ከዛ ወደ ትምህርት እንዲሄዱ ያንን እይታ ውስጥ አስገብቶ ያን ያስተካከለ ረቂቅ ፖሊሲ ነው ብዬ ነው የማስበው።
ትምህርት እስከ 12ኛ ክፍል እንዲሆን የብዙዎች ጥያቄ እንደነበር የገለጹት ዶክተር ደጀኔ ለዚህም የተለያዩ ምክንያቶች ሲቀርቡ እንደነበር ያብራራሉ።
10ኛ ክፍል ላይ አንድ ተማሪ አጠናቆ ወደ ዩኒቨርሲቲ መግቢያ የሚቀጥልበትን መስመር መያዝ ካልቻለ እዚህ ጋር ቢያቆም ለስራ ዝግጁ ይሆናል ወይ የሚል አንድ ትልቅ መከራከሪያ ነበር እና የአስረኛ ክፍል ተማሪ እንግዲህ 16-17 ዓመት የሚሆን ተማሪ ነው እና በዛ ደረጃ ስራ ላይ ተሰማርቶ መስራት ይችላል ወይ? ምን አይነት ስራ ስለሰራ ይችላል? ስለዚህ ቢያንስ የሁለት ዓመቱን እንትን ከተሰጠው አሁን በተቀመጠው አደረጃጀት በ19-20 ዓመቱ የተወሰነ ስራ ላይ ብሰማራ ሊያስገድ ይችላል በሚል መከራከሪያ ነው ያ የቆመው ማለት ነው።
የፖሊሲ ሰነዱ ትምህርት ከአንደኛ እስከ 12ኛ ክፍል በነጻ ይሰጣል ይላል። ከዚህ በተጨማሪ ተማሪዎች ቢያንስ 3 ቋንቋዎችን እንዲማሩ እንደሚደረግ ያሳያል። ከፍተኛ የትምህርት ተቋማት በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ወደ ራስ ገዝነት እንደሚሸጋገሩ ይጠቅሳል። ይህ እርምጃ ዩኒቨርሲቲዎችን ለመቀየር እድል እንደሚሰጥ የሲቪል ሰርቪስ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ፍቅሬ ደሳለኝ ይናገራሉ።
በመንግስት ህግ፣ በመንግስት ደንብ፣ በመንግስት መመሪያ እና ራስ ከፍተኛ ትምህርት አዋጅ በዛ ነው የሚተዳደሩት። ስለዚህ መፈናፈኛ አይሰጥም። ይሄ አዲስ ሀሳብ ብታመጣ መመሪያው ማይደግፍ ከሆነ ይቀራል። ለአንድ ዩኒቨርሲቲ ፕሬዚዳንት የኔ ዩኒቨርሲቲ በዚህ አግባቡ ቀይራለሁ ቢል ከአዋጁ ጋር ነው የሚጋጨው፣ ከመመሪያው ጋር ነው የሚጋጨው። ስለዚህ አሁን በተወሰነ ደረጃ የአካዳሚያዊ ነጻነትንም አስተዳደራዊ ነጻነትንም ይሰጣል ነው ራስ ገዝ። ራስ ገዝ ስትሆን የመምህራን ደሞዝ ስኬል የማውጣት ሁሉ ስልጣን ይኖራል። ስለዚህ የተሻለ ደሞዝ ከፍለ የተሻለ ምሁር ከገበያ ላይ ማምጣት ይችላል። ገቢ የራሱን በሚፈለገው ኢንተርፕራይዝ ማቋቁሞ የራሱን ገንዘብ አቅም ማምንጨት ይችላል። ስለዚህ ሰራተኛውም ይሁን የትምህርት ፋሲሊቲም ይሁን ግብአቱም ይሁን እንደ ዩኒቨርስ አቅምና ነባራዊ ሁኔታ በአመራሩ እየተመራ የሚሄድበት እድል ይሰጣል ራስ ገዝ ስትሆን።
ዶክተር ቶፊቅ ደግሞ ለዩኒቨርሲቲዎች ራስ ገዝ አስተዳደር መስጠት በፕሮግራም አቀራረጽ ላይ የነበረውን ችግር ይቀርፋል ይላሉ።
ዩኒቨርሲቲ አካባቢ አንድ የፈለገውን የትምህርት ፕሮግራም ይከፍትበት፣ የሀገሪቷን የገበያ ዳሰሳ ሳያደርግ ፍላጎት ሳያይ ዓለም ላይ ማግል ላይ አገር ውስጥም ዝም ብሎ ከመሬት ተነስቶ ፕሮግራም የሚከፍቱበት ጊዜ ነበር። ያ ደግሞ ተምሮ ስራ ላይ ስራ ማገኙ ወጣቶችን እያፈራ የመጣንበት ሁኔታ አለ። ያን ከመቅረፍ አንጻር አሁን የዚህ ፖሊሲ ላይ በደንብ ተመላክቷል። አንድ ፕሮግራም ሲከፈት ዝም ብሎ እንደማይከፈት በየደረጃው አፕሩቭ እየተደረገ አስፈላጊነቱ ከተረጋገጠ በኋላ ብቻ ፕሮግራሞች እንደሚከፈቱ እዚህ ላይ በጣም ተመላልቷል። ራስ ገዝ ሲበለው ምን ማለት ነው? ዩኒቨርሲቲዎች ራሳቸውን በራሳቸው እንዲያስተዳድሩ የራሳቸውን ሕግ ያወጣሉ፣ የራሳቸውን ደንብ ያወጣሉ፣ የራሳቸውን የቅጥር ደረጃ ያወጣሉ፣ ሁሉን ነገር በራሳቸው ይሰራሉ።
የፖሊሲ ረቂቅ ሰነዱ ክፍተቶች እንዳሉበትም ምሁራኑ ተመልክቷል። ፕሮፌሰር ፍቅሬ ደሳለኝ ሰነዱ በተሟላ መረጃ አልተደገፈም ባይ ናቸው።
ለምሳሌ ትምህርት ለሁሉም ይላል። እድሜ ሳይገድበው፣ ገጠር ከተማ ሳይል፣ አካል ጉዳተኛ ሳይል ለሁሉም የሚል ነው እንግዲህ የመጀመሪያው አላማው ማለት ነው። ይሄ ትምህርት ለሁሉም የሚል ከሆነ በሀገሪቱ አጠቃላይ አሁን ለትምህርት እድሜ የደረሱ ህጻናትን መረጃ ያሟላል። ሁለተኛው ሀገሪቷ አሁን ለአስር ዓመት የልማት እቅድ አለኝ ትላለች። በማህበራዊውም፣ በኢኮኖሚውም፣ በመሰረተ ልማቱም፣ በሁለንተናው ይሄ ደግሞ የሆነ የሰው ኃይል ይፈልጋል የተለያየ ሙያ። ስለዚህ ይሄነኝ ባለሙያዎች ከወዲሁ ይታወቃሉ ወይ? ዩኒቨርሲቲዎች አስተምሮ ሊያፈሩ ከሆነ ይታወቃሉ ተብሎ ሲነሳ የለማውንና ወደፊት መልማት የሚያስፈልገውን ያህል ለይቶ ሰነዱ አያሳይም።
ክፍተቶቹ ተስተካክለው ፖሊሲው በአግባቡ ከተተገበረ ግን ትምህርትን ከሰሃራ በታች ባሉት ሀገራት ደረጃ መስጠት የምትችል ሀገር ትኖረናለች ብለዋል ፕሮፌሰር ፍቅሬ። ፖሊሲ መቅረጽ ብቻውን የትምህርትን ጥራት አያረጋግጥም የሚሉት ዶክተር ደጀኔ በበኩላቸው በዘርፉ ለውጥ እንዲመጣ ከተፈለገ ለመምህራን ልማት ትኩረት መስጠት ያስፈልጋል ነው የሚሉት።
ይህንን ፖሊሲ የምተገብረው ማን ነው? ስለ ትምህርት ስናወራ ፕራክቲካሊ ትምህርት ቤት ላይ ስንሄድ ወይም ከፍተኛ ትምህርት ብንመጣ መምህራን ናቸው የምተገብሩት ይህንን ፖሊሲ እና አሁን እየተሰጠው ባለው ስልጠና አሁን ወደ መምህርነት ሙያ እየገቡ ያሉ እጩ መምህራን ያላቸውን ተነሳሽነት ፍላጎት ለመምህርነት ሙያ ይዘን በእውነት እንደው ትልቅ ነገር እናመጣለን ብለን ባንጠብቅ እዚህ ላይ በጣም ትልቅ ትኩረት ተሰጥቶ መሰራት አለበት።
አዲሱ ፖሊሲ ለዩኒቨርሲቲ ተመራቂዎች የመውጫ ፈተና እንደሚሰጥ ያመለክታል። ሁሉም ተማሪዎች በዩኒቨርሲቲ ቆይታቸው ቢያንስ 20% የሚሆነውን ጊዜያቸውን በኢንዱስትሪ የሚያሳልፉበት አሰራር እንደሚዘረጋና ኢንዱስትሪዎች ለቴክኒክና ሙያ ስልጠና የፋይናንስ ድጋፍ የሚያደርጉበት ስርዓት እንደሚኖርም የፖሊሲ ሰነዱ ያሳያል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሮብ ምሽት ዝግጅታችንን ነው። የአገር ውስጥ ዘገባዎቻችንን አጠናቀን ወደ ዓለም አቀፍ ዘገባዎች ስናልፍ ወደ ደቡብ አፍሪካ ነው የምንወስዳችሁ። ደቡብ አፍሪካ ውስጥ በመቶዎች የሚቆጠሩ የተቃዋሚው ዴሞክራቲክ ህብረት ፓርቲ አባላት ደጋፊዎች የሀገሪቱ ምጣኔ ሀብት እያሽመደመደ የሚገኘውን የኤሌክትሪክ ኃይል መቆራረጥ ተቃውመው ዛሬ አደባባይ ውለዋል። በሌላ በኩል ደግሞ በደቡብ አፍሪካ ከእስከ ዛሬዎቹ ከፍተኛ የሆነው ይህ የኃይል መቆራረጥ አነስተኛ የሆኑ ንግዶችን ውድ በሆኑ ጄኔሬተሮች እንዲተማመኑ ሲያስገድዳቸው ለህልውናቸውም ሆነ ለሀገሪቱ ኢኮኖሚ እድገት ስጋት ሆኗል። ከነዚህ ንግዶች መካከል መንግስት ለኮቪድ-19 በሰጠው ድጋፍ በሩን ለአገልግሎት ክፍት በማድረጉ በደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ የተመሰገነው የስዌቶ ክሬመሪ ይገኝበታል። ኬት በርሌት ከደቡብ አፍሪካ ጆሃንስበርግ ያጠናቀረችው ዘገባ ነው። ደረጀ ደስታ ይዞታል።
የስዌቶ ክሬመሪ ሰራተኞች መብራት ከመጥፋቱ በፊት የታዘዟቸውን ለስላሳ ዋፍሎችና አይስክሪሞች አዘጋጅተው ለማጠናቀቅ የቀሯቸው ጥቂት ደቂቃዎች ብቻ ናቸው። የመንግስት በሆነው የኢስኮም የኤሌክትሪክ ኃይል ሰጪ ድርጅት ባለፈው ዓመት የተላለፈውና ለ200 ቀናት የቀጠለው የአገልግሎት መቋረጥ በደቡብ አፍሪካ እየተለመደ ያለ አዲስ ነገር ሆኗል። ይህ ሸክም የማቅለል ወይም ሎድ ሼዲንግ በሚል የሚታወቀው የኃይል መቆራረጥ በአጭር ሰዓታት ማስጠንቀቂያ በቀን እስከ 12 ሰዓታት ድረስ በመቆየት መቀዝቀዝ የሚገባቸው የምግብ ሸቀጦች ለአደጋ የሚያጋልጥ ነው። የስዌቶ ክሬመሪ ባለቤት ታንዶ ማኩቡ ይህንን ሲገልጹ
አይስክሪም የተለየ ጠባ ያለው አንድ የቀልጦ እንደገና ከቀዘቀዘ ተመልሶ አንድ አይሆንም። ስለዚህ ታውቃላችሁ፣ የኤሌክትሪክ ኃይል ማጣት አይኖርብንም። ይሁን እንጂ ይህ የኃይል ሸክም ማቅለል የሚባለው ነገር የሚደርስብን ጉዳት በዚህ መንገድ የሚቀጥል ከሆነ በሚያሳዝን መልኩ እስከናካቴው ልንዘጋ እንችላለን።
ፕሬዚደንት ሲሪል ራማፎሳ ከዓመት በፊት የስዌቶ ክሬመሪ መንግስት ለኮቪድ-19 በየወሩ በሰጠው $23 ድጋፍ በሩን ለአገልግሎት ክፍት በማድረጉ በይፋ አመስግነውታል። ፕሬዝደንቱ የሰጡት ትኩረት ቢዝነሱ እንዲነቃቃ አድርቷል። ይሁን እንጂ ቢዝነሱን በጄኔሬተር ኃይል የማንቀሳቀሱ ዋጋ እጅግ ከፍተኛ ሆኗል። መንግስት የኃይል አገልግሎት ችግርን በሁለት ዓመት ጊዜ ውስጥ እንደሚያስወግደው ቢናገርም ባለሙያዎች ግን ጥርጣሬ አላቸው። የኤስኮም የቀድሞ አማካሪ የነበሩት ማቲው ክሩዝ ከነኚህ አንዱ ናቸው።
But unfortunately the sad reality is according to my projections that
እንዳለመታደል ሆኖ የሚያሳዝነው እውነታ እንደኔ ግምት ከሆነ ሸክም ማቅለል የሚባለው አሰራር በሚቀጥሉት 5 አመታት ውስጥ በጥፍ የሚጨምር እንጂ በ5 አመት ውስጥ የሚቀንስ አይደለም። እንዲያውም በሚቀጥሉት 5 አመታት ይበለጠ የሚጨምር ይሆናል። አሁን የሆነው ነገሮች ወደፊት እየመጡና ፍራአቱ ችግር ያለበት ይሆነ ነው። መንግስት አሁን እየተንቀሳቀሰ ሲሆን ኤስኮምና ገለልተኛ የሆኑ የኃይል ኩባንያዎች እንዲሁም ወደ ኃይል አገልግሎት ሰጪነት የሚመጡ ድርጅቶችን የሚቆጣጠሩበትን ህግ ለመጻፍ ትክክለኛ መንገድ የሚያመራውን እርምጃ እየወሰደ ነው።
ኢኮኖሚስቶቹ የኃይል አቅርቦቱ ችግር ደቡብ አፍሪካን ወደ ኢኮኖሚ ውድቀት እንዳያመጣ አሁን ከህዝቡ ሲሶ የሆነው ህዝብ የሚገኝበትን ከፍተኛው የሆነውን የሥራ አጥነት ቁጥር እንዳያባብስ ያስጠነቅቃሉ። በኮንስትራክሽን ድርጅት ውስጥ ይሰራ የነበረው የ31 ዓመቱ ሴምፊው ንኮሲ አሁን ከሥራ ተቀንሷል። በስዌቶ ዙሪያ የምትገኘውና የሚኖርባት ከተማ አሁን ያለ መብራት ለወራት ቆይታለች። ከ100,000 በላይ የሚሆኑ ቤተሰቦች በባትሪና በሻማዎች ብርሃን የሚኖሩ ሲሆን ሥራ የማግኘቱን ጥረት የበለጠ ከባድ አድርጎባቸዋል። እንዲህ ይላል ሲምፊው።
I have to go elsewhere where I can find electricity.
የሥራ ቅጥር ማመልከቻዬን ከነቅጆቹ ሙልቼ ለመላክ ኤሌክትሪክ ወደማገኝበት ወደ ሌላ ቦታ መሄድ አለብኝ። የምኖ ከቤት ለመውጣት አንዳንዴም ወደ ገበያ አዳራሽ ወይንም ሞል በመሄድ ማመልከቻዬን እዚያ ታይፕ አድርጌ ከዚያው ለመላክ ወደዚያ ለመሄድበት ታክሲ ገንዘብ ያስፈልገኛል። ይሁን እንጂ አንዳንድ ጊዜ ሞሉ ራሱ ሸክም ማቅለል በሚል ኤሌክትሪክ የለውም። ስለዚህ ያው እጅግ ከባድ ነው።
ብሔራዊ ምርጫው ከመካሄዱ ከአንድ ዓመት በፊት የደቡብ አፍሪካ መንግስት የኃይል መቋረጥን ማስቆም ቅድሚያ የሚሰጠው ጉዳይ መሆኑን አስታውቋል። ይሁን እንጂ ገዢው የደቡብ አፍሪካ ኮንግረስ ፓርቲ ይህን ቃል ለአስርት ዓመታት የገባ ቢሆንም የደቡብ አፍሪካውያን ትዕግስት እየተሟጠጠ ይመስላል።
የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ለሁለተኛ አጋማሽ ወደ ያዝናቸው ቅንብሮች የምናልፍበት ጊዜ ላይ ደርሰናል። ከዛ በፊት ግን የፕሮግራም ማስታወቂያ አለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አሁን ተራው የረቡዕ ምሽት ዴሞክራሲ በተግባር ነው። በዛሬው ዴሞክራሲ በተግባር ጥር 29 2015 ዓ.ም ተመረጠ። በደቡብ ክልል 6 ዞኖች እና 5 ልዩ ወረዳዎች ውስጥ ይካሄዳል የተባለውን ውሳኔ ህዝብ ከህዝቡ ፍላጎት ውጭና ኢ ህገ መንግስታዊ ምርጫ ነው ሲሉ የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዴሞክራሲያዊ ግንባር ተቃውመዋል። የፌዴሬሽን ምክር ቤት በበኩሉ ጥያቄው የህዝብ ስለመሆን አለመሆኑ በድምጽ የሚረጋገጥበት ውሳኔ በሂደት ላይ በመሆኑ ግለሰቦችና ፓርቲዎች የሚያቀርቡት ተቃውሞ ተቀባይነት የለውም ብሏል። ዮናታን ዘብዲዮስ ዝርዝር አለው።
በደቡብ ክልል በወላይታ፣ በጋሞ፣ በገዲዮ፣ በደቡብ ኦሞ፣ በጎፈና፣ በኮንሶ ዞኖች፣ በቡርጂ፣ በድራሼ፣ በአማሮ፣ በባስኬቶና በአለልዩ ወረዳዎች ጥር 29 2015 ዓ.ም ይደረጋል በተባለ ውሳኔ ህዝብ ልዩነት እንዳላቸውና መሰረቱም ህገ መንግስት ነው ሲሉ ሁለቱ ፓርቲዎች በተናጠል በሰጡት መግለጫ ገልጿል። የወላይታ ህዝብ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞግሶ
አግባብ ነው አግባብ አይደለም ከሚለው ከህገ መንግስቱ አንፃር ነው ልዩነታችን። የመጀመሪያ በኢትዮጵያ የፍትሪ ህገ መንግስት መብት ለብሔሮች ብሔረሰቦችና ህዝቦች የራስን እድል በራስ የመወሰን መብት ነው የሰጠው። ሁለት ሶስት አራት ወይም ከዛ በላይ የሆኑት አንድ ላይ ይደራጁ የሚል በህገ መንግስት የተቀመጠ አንቀጽም የለም። ህዝቡን የመብት ጥያቄ የነፈገ ምናልባትም ህገ መንግስቱንም የናደ ነው። ይህ ህገ መንግስታዊ ነው። ምክንያቱም ሁለትና ሶስት አራት ሆኖ እንዲደራጁ በህገ መንግስት የተቀመጠም የለም።
ፓርቲዎቹ የወላይታ ህዝብ ለብቻዬ በክልል ይደራጃለሁ ሲል ያቀረበው የመፍት ጥያቄ በአንቀጽ 47 መሰረት መፈጸም ሲገባው ህገ መንግስታዊ መፍቱ ተጥሷል ነው የሚሉትም። የወላይታ ህዝብ ዲሞክራሲያዊ ግንባር ሊቀመንበር አቶ ጎበዘ ጎአም ውሳኔ ህዝቡ የወላይታ ህዝብን ምርጫ ያሳጣ ነው ይላሉም።
ፌዴሬሽን ምክር ቤት የወሰነው በጋራ እንኖር የሚለው የክላስተሪንግ ሂደቱ ህገ መንግስቱን የሚቃረን ህጋዊ ማዕቀፍ የሌለው በሀገሪቱ ህገ መንግስት ውስጥ የማይታወቅ ነው፣ በአስቸኳይ መቆም አለበት የሚለውን ይግባኝ ለፌዴሬሽን ምክር ቤትም ለተለያዩ አካላትም ስናቀርብ ቆይተናል። አሁንም እያልን ያለ ነው ይሄ ሪፈረንደም ተብሎ የቀረበው የወላይታን ህዝብ ምርጫ ያሳጣ የአገሪቷን ህግ የጣሰ።
የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ለህዝቡ ከአንድ በላይ አማራጭ መቅረብ ሲገባው አንድ ወገን እንዲፈጸም የሚፈልገው አማራጭ ብቻ ነው የቀረበው፣ በመሆኑም ኢፍትሃዊ ምርጫ ነው ሲሉ ተናግሯል።
የቀረበው የህዝብ ጥያቄ ለፌዴሬሽን ምክር ቤት የቀረበው ሶስቱ አማራጮች ወላይታ ራስን ችዬ በክልል መደራጀት አለም የሚለው ሶስት አማራጮች ቀርቦ ነው ሪፈረንደም መካሄድ ያለበት። ይህንን ለፌዴሬሽን ምክር ቤት፣ ለምርጫ ቦርድ፣ ለኤምባሲዎች በተደጋጋሚ በፓርቲያችን ፌስቡክ በተለያዩ ማህበራዊ ሚዲያም ገልጸናል፣ በደብዳቤ ማሳውቀናል።
እንዲስተካከል ስንል ለሚመለከታቸው አካላት ጥያቄ ብናቀርብም የማስተካከያ እርምጃ አልተወሰደም የሚሉት ደግሞ አቶ ጎበዜ ናቸው።
በአስቸኳይ ቆሞ ብቻም ሳይሆን አብሬ እኖራለሁ አንድ ላይ እደራጃለሁ ለሚለው ኃይል ይፈቀድና ለወላይታ ህዝብ ብቻዬን ክልል ልሁን የሚል አማራጭ ይካተትበት የሚለውን ለሚመለከታቸው አካላቶች አቅርበን እስከ ዛሬዋም ቀን ድረስ እየተከራከርን ነው። ዛሬም እያልን ያለ ነው ምንድን ነው ሪፈረንደሙ የህዝብን ጥያቄ የወላይታን ህዝብ ፍላጎት ያላሟላ የህዝቡ ጥያቄ ያልተካተተበት በመሆኑ በአስቸኳይ ቆሞ ብቻዬን ክልል ሊሆን የሚል አማራጭ ይቅረብ ነው። አሁን በቀረቡ አማራጮች ውስጥ አንድ አማራጭ ምርጫ ብቻ ነው ያለው።
ቀደም ብሎ ጥያቄው ተቀባይነት አግኝቶ ለብቻው ከተደራጀው የስላማ ክልል ውጪ በኋላም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ተብሎ የተደራጀውን ጨምሮ በደቡብ ክልል ከሚገኙ ዞኖች ውስጥ 14 ዞኖች በክልል የመደራጀት ጥያቄ አቅርቦ ነበር። ለሁሉም ጠያቂ ዞኖች የክልል አደረጃጀት መፍቀድ እንደማይቻል ከድምዳሜ የደረሰው የደቡብ ክልል መንግስት የምሁራን የጥናት ኮሚቴ አቋቁሞ ቡድኑ ከአገራዊ ነባራዊ ሁኔታ አንጻር ጥያቄውን ማዘገየት አሊያም ክልሉን ከሶስት እስከ አራት ባሉ ክልሎች ውስጥ መክፈል የሚል ምክር ሐሳብ መስጣቸው አይዘነጋም። ፓርቲዎቹ በዚህ ሐሳብ አይስማሙም። ጥያቄው ግን አንድ ዞን ከሌሎች ጋር በአንድነት ቢደራጅ ምን ጉዳት ይደርስበታል የሚል ነው። አቶ ጎበዘ ጎአም
የወላይታ ህዝብ የሚጎዳው የፖለቲካ የበላይነትን ያጣል፣ ሁለተኛ የራስን ጉዳይ በራስ የመወሰን እድል ያጣል። ምክንያቱም ወላይታ የሆነ ጥያቄ አንስቶ ጋሞ፣ ጎፋ፣ ደቡብ ኦሞ፣ ኮንሶ ነው የሚወስንለት። ዲሞክራሲ ባይተሰልፍ እኮ የአብልጫ ድምፅ ውጤት ነው። አንድ ላይ ስትደራጅ ደግሞ የኮታ ድምፅ አለ። ኮታ ድምፅ የመጣው እሱ በማይፈልገው መንገድ የሚሄድ ነገር ካለ በድምፅ ውድቅ ያደርግብሃል። የግድ የወላይታን ህዝብ የመልማት የፖለቲካ የማህበራዊ ጉዳይ ጥያቄዎችን ጋሞ መደገፍ አለበት፣ ጎፋ መደገፍ አለበት፣ ኮንሶ መደገፍ አለበት፣ ደቡብ መደገፍ አለ። እነዚህ ካልደገፉ የወላይታ ጉዳይ ውሳኔ ያገኝ ኦልሬዲ በአማላጅ ነው ወላይታ ጉዳዩን የሚያስፈጽመው።
በስድስት ዞኖችና አምስት ልዩ ወረዳዎች ይካሄዳል የተባለው የውሳኔ ህዝብ አማራጭ በአንድነት መደራጀትን ይደግፋለውና አልደግፍም የሚሉ ናቸው የሚሉ የፓርቲዎቹ ሊቀመናብርት አልደግፍም የሚለው ሁለተኛው አማራጭ ግልጽ አይደለም፣ መድረሻቸውም አይታወቅም ነው የሚሉት።
ስድስት ዞኖችና አምስት ልዩ ወረዳዎች አንድ ላይ መደራጀትን አልደግፍም። አልደግፍም ሲል ምን ሊሆን ነው? ይሄ ምርጫ አልደግፍም በማለቱ ያለው ብሔር ምንድን ነው ምርጫው? በጣፋንተ አንዲፋይንድ ግልጽ ያልሆነ አማራጭ ማለት ነው። የህዝብን ማወናበድ ነው።
የፌዴሬሽን ምክር ቤት የህዝብ ግንኙነት ኃላፊ አቶ ተረፈ በዳዳ በበኩላቸው ለአሜሪካ ድምፅ ሲናገሩ የፌዴሬሽን ምክር ቤት የህዝብ ተወካዮች ያቀረቡትን ጥያቄ መሰረት በማድረግ ህዝቡ በድምፅ እንዲወስን ህጉን ተከትሎ አቅጣጫ አስቀምጧል ብሏል።
በዞን ደረጃም ተወያይቶ የየዞናቸው ምክር ቤቶች ህዝብ የወከሉት ምክር ቤቶች አምኖበት በጋላ እንዲደራጀሉ ጥያቄ ቀርበዋል። ይህንን ጥያቄ ተቀብሎ የፌዴሬሽን ምክር ቤት አንደኛ ይሄ የህዝብ ጥያቄ ማውሩንና አለማውሩን ህዝብ እንዲወስንና ህጉን ተከትሎ የፌዴሬሽን ምክር ቤት ውሳኔና አቅጣጫ አስቀምጧል። ከዛ ውጪ የመጣ ጥያቄ ተቀባይነት አይኖረውም።
አማራጮችን በተመለከተ ለሚቀርቡ ጥያቄዎች አዲስ ይደራጃል በሚባለው በደቡብ ኢትዮጵያ ክልል ስር መደራጀት አልፈልግም የሚል ዞን ወይም ወረዳም ከነባሩ ደቡብ ክልል ጋር ቀጥላለሁ የሚል አማራጭ ሊኖራቸው ይችላልም ብሏል።
አይ በነበር እንቀጥል የሚል ሀሳብ ሊኖር ይችላል።
ይህ በእንዲህ እንዳለ በፌዴሬሽን ምክር ቤት ውሳኔ መሰረት የተባለው ከላይ ዝርዝራቸው በተጠቀሱ ዞኖችና ልዩ ወረዳዎች የሚካሄደው ውሳኔ ህዝብ እንዲሁም ነባሩን ክልል እንደገና ለማደራጀት የተቋቋመው የፕሮጀክት ጽህፈት ቤት አፈጻጸም ላይ የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው በተገኙበት ምክክር በሆሳና ከተማ እየተካሄደ ይገኛል ሲል የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል።
ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዲሞክራሲ በተግባር የተሰኘውን ለተሰኘው መሰናዶ የተዘጋጀውን ዘገባ ነበር ያዳመጣችሁት። አሁን ደግሞ ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ። በዛሬው የሴቶችና ቤተሰብ ዝግጅታችን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ የህጻናት ሞት ላይ ያተኮሩ ሁለት ሪፖርቶችን በቅርቡ አውጥቷል። እንደ አውሮፓውያን የቀን አቆጣጠር በ2021 ዓ ም የህጻናት ሞት አህዛዊ መረጃዎችን በገመገመበት ሪፖርቱ በአመት ውስጥ በየ9 ሴኮንዱ አንድ ህጻን መሞቱና ወደ 2 ሚሊዮን የሚጠጋ ቁጥር ያላቸው ደግሞ አንድም ማህፀን ውስጥ ወይም ደግሞ በምጥ ወቅት እንደሚሞቱ ተገልጿል። እንዲህ አይነት በጽንስና በአራሶች ላይ ከሚደርሰው አደጋ ግማሹ የሚደርስባቸው ኢትዮጵያን ጨምሮ በአምስት ሀገሮች መሆኑን ዩኒሴፍ ይናገራል። ቆንጅታዬ ይህንን ሪፖርት መነሻ በማድረግ ለማብራሪያ የጽንስና ሕክምና መምህሩን ፕሮፌሰር ድላየው በቀለን አነጋግራለች፣ እንደሚከተለው ይጽፋለች።
የህጻናት ሞት አሃዞች ግምገማ የመረጃዎች አሰረጫጨትና አሰባሰብን ማሻሻል ላይ ትኩረቱን አድርጎ የሚሰራው የዩኒሴፉ ተቋም ካወጣቸው ሪፖርቶች መካከል አንደኛው እንደ አውሮፓውያን አቆጣጠር በ2021 ካቻምና ማለት ነው፣ በዓለም ዙሪያ 5 ሚሊዮን ህጻናት አምስተኛ ዓመታቸውን ሳያከብሩ ህይወታቸው እንዳለፈ አመልክቷል። ሁለተኛው ሪፖርት በዚያው ዓመት በእርግዝና ወይም በወሊድ ወቅት ህይወታቸው ያለፈ ህጻናት ላይ ያተኮረ ሲሆን 1.9 ሚሊዮን ህጻናት በዚህ መልክ ህይወታቸው ማለፉን ይናገራል። የሚያሳዝነው ይላል ሪፖርቱ፣ የአብዛኞቹ የእነዚህ ህጻናት ህይወት በአጭር የሚቀጨው ተገቢው እና ጥራት ያለው የጤና አገልግሎት ለሴቶችና ለህጻናት ቢዳረስ ለመከላከል በሚቻል ምክንያት መሆኑ ነው። በሪፖርቱ መሰረት በአመቱ በዓለም ዙሪያ በህይወት ከተወለዱት ህጻናት ውስጥ ከሰሃራ በታች ባሉ የአፍሪካ ሀገሮች የተወለዱት 29 ከመቶውን አሃዝ ብቻ የሚይዙ ሆኖ ሳለ ህይወታቸው ካለፈው ውስጥ ግን 56 ከመቶውን የሚይዙት እነዚህ የአፍሪካ ሀገሮች ናቸው። ፕሮፌሰር ድላየው በቀለ ስለ ጊዜው በቅድሚያ አመሰግናለሁ። ሪፖርቶቹን ተመልክተዋቸዋል?
አመሰግናለሁ ቆንጂት። ሪፖርቶቹን ተመልክቻቸዋለሁ። 5 ዓመት በታች ያሉ ህጻናትና እንዲሁም
ማህፀን ውስጥ እያሉ ጠፍተው የሚወለዱ ልጆችን ወይም ሞተው የሚወለዱ ልጆችን ቁጥር በረብ ያሳዩ ናቸው። በተለይም በታዳጊና ባደጉ ሀገሮች መሀል ያሉትን ልዩነት እና የችግሮቹን ደረጃ በረብ የሚያሳዩ ሆኖ አግኝቻቸዋለሁ።
አፍሪካ ያለች ነፍሰ ጡር ሴት አውሮፓ ወይም ሰሜን አሜሪካ ውስጥ ካለች ሴት ጋር ሲነጻጸር ህይወቱ ያለፈ ልጅ የመገላገሏ ወይም በወሊድ ወቅት ልጇን የማጣት ጣዋ በ7% ይበልጣል ይላል። በመጀመሪያ ህጻናትን እንዲህ ላለ መቀጨት እናቶችንም ለከበደ ሰቀቀን የሚዳርገው አሟሟት መንስኤው ምንድን ነው ፕሮፌሰር?
ማህፀን ውስጥ ያሉ የህይወት መጥፋት ምክንያቶች በጣም በርከት ያሉ ናቸው። በዋናነት ግን በሪፖርቱም እንደታየው ከአምስቱ ሁለቱ በምጥ ወቅት የሚከሰቱ የህይወት መጥፋት ናቸው። ምጥ በራሱ ጽንሱ ላይ የሚያመጣው ስትረስ ፉል ታይም ነው እንለዋለን። በጣም አጭር ሰዓት ቢሆንም ያንን ምጥ ተቋቁሞ የመወለድ እድሉን ለመጨመር ጥሩ ክትትልና ችግሮች ካሉና ጽንሱ በቂ ኦክሲጅን እና ሌሎች ነገሮች የማይደርሱት ከሆነ በተለምዶ መታፈን እንለዋለን። እንደዚህ አይነት ምልክቶች ካሉ እነዛን ነገሮች በጊዜ ለይቶ ተቀላጠፈ ሁኔታ እንዲወለድ እስከ ኦፕሬሽን መወለድ ማለት ነው ድረስ መሄድ ያስፈልጋል። ያኛው ሳይደረግ ሲቀር በአብዛኛው ጊዜ በምጥ ወቅት የሚመጣ የዚህ መታፈኖች አሉ። ከዛ ውጪ ግብና ወቅት የተለያዩ ከእናቲቷ ወደ ሽሉ ደም የሚያስተላልፉት የእንግዴ ልጅና ፕላሴንታው ላይ ችግር ሲኖር የሚመጡ ችግሮች ይኖራሉ። ከእናትየዋ ጋር ስንጀምር እናትየዋ የተለያዩ ህመሞች ያሏት ከሆነ ለምሳሌ እንደ ስኳር ህመም፣ ደም ግፊት እንደዚህ የመሳሰሉት ካሏት ወይም ደግሞ የተለያዩ ኢንፌክሽኖች ካጋጠሟት ለምሳሌ የወባ ህመም፣ ኤችአይቪ፣ እንደ ቂጥኝ የመሰሉ አንዳንድ የአባለዘር ህመሞች ሲኖሩ ጽንሱን ውስጥ የመጥፋት እድል እንዲኖሩ ያደርጋል። ከእጥፍትና ከእንግዴ ልጅ ጋር በተገናኘም አንዳንድ ጊዜ ካለ ጊዜው ሳይደርስ የእንግዴ ልጅ ከማህፀን የመለየት እና ደም መፍሰስ ማምጣት አለ። እንደዚህ አይነት ነገር ከተከሰተ የእጥፍት ካለ ጊዜው እንሽርቷ ፈሶ መውጣት ካለ ልጁ ላይም አንዳንድ ጊዜ የመቀጨጭ ሁኔታዎች ካሉ በትክክል ኦክሲጅን ካላገኘና እነዚህን የመሳሰሉ የተለያዩ ምክንያቶች አሉ። አንዳንድ ጊዜ የአፈጣጠር ችግርም ተፈጥሮ ሊያመጣ ይችላል ማለት ነው። እነዚህ ዋና ዋናዎቹ ናቸው። ቆንጂት፣
እንግዲህ አንዲት ሴት ለእንደዚህ አይነት አደጋ የሚያጋልጧት ምክንያቶች ሲኖሩ ሕክምና የማግኘት እድሏ ምን ያህል ነው?
እሺ፣ በማህፀን ውስጥ የመሞት ሁኔታዎች አብዛኞቹም በቂው ክትትል ከተደረገ በጊዜ ለይተናቸው ወደ ሞት ደረጃ ሳያደርሱ ልንከላከላቸው የምንችለው ናቸው። ስለዚህ በዋናነት የቅድመ ወሊድ ወይም የአንቲናታል ኬር የምንለው ማለት ነው ክትትል ጥራቱን በጠበቀ መንገዱ ከተሰጠ፣ እንዲሁም እናቶች በሰለጠነ ባለሙያ በጤና ተቋም ውስጥ የሚወልዱ ከሆነ እነዚህን ችግሮች በጊዜ ለይቶ ወደ ሞት ደረጃ ሳይደርስ ጽንሱን ልናተርፈው እንችላለን ማለት ነው። የእኛን ሀገር የዚህ የቅድመ ወሊድ እና በሰለጠነ ባለሙያ በጤና ተቋም ውስጥ የመውለድ ሁኔታ ስናይ የቅድመ ወሊዱ ክትትሉ በ2019 በወጣ የስነ ህዝብ ዳሰሳ ላይ ቢያንስ አንድ ጊዜ የሚታዩት ወደ 74% ናቸው። ወደ 50% የሚጠጉት ደግሞ ቤት ነው የሚወልዱት ወይም ደግሞ ጤና ተቋም ላይ አይወልዱም። ስለዚህ እነዚህ ነገሮች ለዚህ ችግር መከሰት አስተዋጽኦ የሚሆነው ጉዳይ ነው ለመውሰድ እንችላለን።
ህጻናት ላይ የሚደርሰው አደጋ ምን ያህል በተደጋጋሚ ይደርሳል? በኢትዮጵያ እንደ እርሶ በሚያውቁት
እኛም በምናየው በጤና ተቋም ውስጥ በምንሰራ ጊዜ ብዙ እናቶች እናያለን። ሀገሪቷ ዳታም እንደሚያሳየው እዚህኛውም ሪፖርት ላይ ስናየው ትንሽ የተቀራረቡ ቁጥር ናቸው። ከአንድ ሺህ ከሚወልዱ እናቶች ውስጥ ወደ 20.6 እናቶች እንደዚህ ህይወታቸውን ያጡ ህጻናት ይወልዳሉ ማለት ነው። ወይም ደግሞ በአመት ስናየው ሪፖርቱ ላይ እንደሚያሳየው ወደ 82,000 የሚጠጉ እናቶች እንደዚሁ በህይወት የሌለ ህፃን ይወልዳሉ ማለት ነው። እና ቁጥሩ ከፍተኛ ነው። እንደ ዓለምም ስናየው ሪፖርቱ ላይ የዚህን ሞቶች 49% ወይም ወደ ግማሽ አካባቢ ያለውን ኮንትሪቢዩት የሚያደርጉት 6 ሀገሮች ናቸው። ህንድ፣ ፓኪስታን፣ ናይጄሪያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ባንግላዴሽ ኢትዮጵያ ናቸው። እና ወደ 50%ን ለዓለም ለዚህ ችግር አስተዋጽኦ ማድረግ ከፍተኛ ቁጥር ነው። እኛም
በተለይ ትልቅ ሆስፒታልና ሪፈራል ሆስፒታል ላይ እንደመስራታችንና ብዙ ችግር ያለናቸው እናቶች እንደመላካቸው መጠን በቀን በጣም ብዙ የምናየው ችግር ነው። በረንብ የሚታይ ችግር ነው። ዋናው ነገር ግን በህይወት የሌሉ ልጆች መወለድ ብዙ ጊዜ የማይወራለት ነው። አሁን የተለያዩ ውይይቶችም ላይ የተለያዩ መድረኮች ላይም በአብዛኛው የሚወራው የህፃናቶቹ ሞት፣ የእናቶች ሞት እና እነዚህን የመሳሰሉ ነገሮች ናቸው። በጣም አንድን ቤተሰብ እና አንድን እናት ቤተሰብን ቅስም የሚሰብር ነው። ቅድም እንዳልሽው ግን የዚህን የቁጥሩን ያክል የጉዳቱን ያክል ብዙ ያልተወራለት መሆኑ የሚታወቅ ስለሆነ እንደዚህ አይነት ሪፖርቶች በረንብ መውጣታቸው ተገቢውን አትኩሮት እንዲሰጠው እና እኛም ሀገር እንደዚ አይነት ልክ ለሌሎቹ እንደ ቁጥሮች እንደሚደረገው ለሌሎቹ ፕላን እንደሚደረገው እንዲያደርግ ይረዳል እና ሪፖርቱ ለዛ በጣም ጥቅም ይኖረዋል ብዬ አስባለሁ።
እጅጉን አመሰግናለሁ ስለ ጊዜው ፕሮፌሰር ድላየሁ በቀለ።
እሺ፣ እኔም አመሰግናለሁ ቆንጂት።
የተከበራችሁ አድማጮች ሰዓታችን ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን አቀናብራልናለች። በነገው ምሽት እንገናኛለን። ለዛሬ ሰላም፣ በደህና ደሩ።